voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያስማውን የአንድ ሰዓት ዝግጅት አሁን ጀመረ።
የመክፈቻ ዝግጅት ልዩ የሚያደርገው ከአውሮፕላን ላይ ፓራሹት ጀምፐሮች ይኖራሉ። ኢትዮጵያን ባንዲራ ይዘው እንዲሁም የቴዲ አፍሮ ሙዚቃ እየተጫወተ ከወረዱ በኋላ ባንዲራችንና የሰፈንን ኦፊሻል ኳስ ለዘንድሮ ክብር እንግዳ ለሻምበል ያቀብሉታል። የዘንድሮ ክብር እንግዳ ሻምበል በላይነህ ነው።
34ኛው ዓመታዊ ፌስቲቫል ዛሬ ተጀምሯል።
ኦፊሴላዊ የመክፈቻ ስነ ስርዓት ደግሞ
በሲያትል አቆጣጠር ከሰዓት በኋላ 12 ሰዓት ላይ
በኢትዮጵያ ከሌሊቱ 10 ሰዓት መሆኑ ነው።
በተለያዩ ዝግጅቶችም ይከናወናል።
ታዲያ ባለፈው ሰሞን ከፌደሬሽኑ ፕሬዝዳንት ጋር ያካሄድነው ውይይት እንደተጠበቀ ሆኖ
ዛሬ ደግሞ ቀደም ሲል ካደመጣችሁት ከህዝብ ግንኙነት ኃላፊው ሳምሶን ሙሉጌታ ጋር አጭር ቆይታ እናደርጋለን።
ከዚሁ ዛሬ ከጀመረው 34ኛ ኢትዮጵያውያን ስፖርትና ባህል ፌዴሬሽን ዝግጅት ጋር
ከሲያትል የኢትዮጵያውያን ማዕከል የተጋበዙ ሁለት እንግዶችም ይኖሩናል።
በነገራችን ላይ ታዲያ ሉላ ዛሬ የጸደይ ማብቂያ ነው።
ነገ ምን ይቀጥል ይሆን?
ነገማ በዓተ ክረምት ነው።
የክረምት መግቢያ መሆኑ ነው።
ጎበስ ንጉሴ አክሊሉ መስኮቱን ስንከፍትለት ያብራራዋል።
የሰብና አምነታችን እንደ ሰው ህልና እውነታችንም ከዚህ አፈር የመነጨ ነው። ነገር ግን እምቅ ሴቷን ታሪኳን እንጂ ውደት ሚስጥሯን ገና ያልደረስንባት ኖረንም ሳናውቅ የምናልፍባት አገር ነች።
ከሀያ ስድስት ዓመታት በኋላ ሰሞኑን አዲስ የግጥም መድበሉን ለንባብ ያበቃ ነው
ገጣሚ ሻለቃ ክፍሌ አቦች።
አሁን ሌላም ጥቁር እንግዳ እንደሚባለው መሆኑ ነው።
አዎ፣ የሙሐዘ ጥበባት ዲያቆን ዳንኤል ክብረት ወደ ስቱዲዮአችን ብቅ ማለት
በፈረስ የፈለጉት በግር እንዲሉም ይባላል።
በተለያዩ ዓለማዊም መንፈሳዊም ጉዳዮች ላይ ያጫወተንን ዛሬ እንጀምረዋለን።
የቆየ
ወቅታዊነቱን ግን ያለቀቀ ርዕሰ ጉዳይም አለን። ዛሬ
ንጉሡ ታምሬ በማቀነባበሩ
የአዲሱ አበበና
እኔም አሉላ ከበደ በዝግጅትና በአቅርቦቱ ተሰ ይመናል።
በቁም ነገሮች ታጅቦ እያዝናናም የሚቀርበውን ዝግጅታችንን ትከታተሉ ዘንድ የምንጋብዘው
በታላቅ አክብሮት ነው።
የዛሬ ሰኔ 25 2009 ዓ ም ዝግጅታችንን ተጀምሯል።
ቀዳሚ የዓለም ዜና ነው። እነሆኝ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍሳዬ ነኝ። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ዛሬ ማሊ ላይ የተካሄደውን ክልላዊ ጸረ ጅሃዳውያን ኃይል የመስረቱን ጉባኤ በንግግር ከፍተዋል። አሸባሪነትን ለማጥፋት ፈረንሳይና ምዕራብ አፍሪቃ ተባብረው መስራት አለባቸው ብለዋል። እነዚህ አሸባሪዎችና ነፍሰ ገዳዮች በየዕለቱ ይገጥሙናል። ስማቸውንና ምስላቸውን መርሳት ይኖርብናል። ነገር ግን ተባብረን እነሱን ማጥፋት አለብን ሲሉ ማክሮን አስገንዝበዋል። በአካባቢው ለሚመሰረተው ጸረ አሸባሪዎች ኃይል ወታደራዊ እርዳታ እንደሚያደርጉ፣ 70 ታክቲካዊ ተሽከርካሪዎችንም እንደሚለግሱ አስታውቀዋል። የሳህል ቡድን 5 ተብለው የሚጠሩት ማሊ፣ ቡርኪና ፋሶ፣ ቻድ፣ ሞሪታንያና ኒጀር በክልሉ ያለውን የጸጥታ ስጋትንና በጅሃዳውያን የሚፈጸሙ ጥቃቶችን ለመዋጋት ወታደሮችን ለማበርከት እየተሰባሰቡ መሆናቸውን ገልጸዋል። የቡድን 5 ወታደሮች በአካባቢው እየተንቀሳቀሱ ያሉትን 4000 የፈረንሳይ ወታደሮችንና 11000 የተባበሩት መንግስታት ድርጅት ሰላም ጠባቂዎችን ያጠናክራሉ። ማክሮን ባለፈው ግንቦት ወር ሰሜን ማሊን ጎብኝተዋል። በፈረንሳይ ፕሬዚደንትነት ከአውሮፓ ሀገሮች በስተቀር የመጀመሪያው የውጭ ሀገር ጉብኝታቸው ነው። እስላማዊ አሸባሪነት እስከሚያከትምበት ጊዜ ድረስ የፈረንሳይ ወታደሮች እዚህ ይቆያሉ ማለታቸው ተጠቅሷል። ማሊ የፈረንሳይ ቅኝ ግዛት እንደነበረች የሚታወቅ ነው። አንድ አጥፍቶ ጠፊ በሶሪያ መዲና ደማስቆ በሚገኘው ታህሪር አደባባይ ላይ ዛሬ ራሱን አፈንድቷል። በፍንዳታው ቢያንስ 8 ሰዎች ሲገደሉ በርካታ መቁሰላቸውን የሀገሪቱ መንግስት ቴሌቪዥን ተናግረዋል። ለንደን ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ግን የሞቱት ቢያንስ 21 ሰዎች ናቸው ይላል። ከቆሰሉ ሰዎች መካከል ብዙ በከባድ ሁኔታ ስለሚገኙ የሙታኑ ብዛት ሊጨምር ይችላል ይላል። የሶሪያ ጸጥታ ኃይሎች እንደሚሉት 3 ቦምብ የማፈንዳት ዓላማ የነበራቸው መኪኖችን ተከታትለው ሁለቱ ወደ ከተማይቱ መግቢያ ላይ ተደምስሰዋል። ሁለቱ በእሳት የተቃጠሉ መኪኖች በቴሌቪዥን ታይተዋል። ሶስተኛው መኪና መጀመሪያ ላይ አልታየም ነበር። ከተከበበ በኋላ ግን ታህሪር አደባባይ ላይ ራሱን እንዳፈነዳ ተገልጿል። በሊባኖስ ቤካ ሸለቆ በሚገኝ የሶሪያውያን ስደተኞች ሰፈር ላይ በተነሳ እሳት ተቃጥሎ ቢያንስ አንድ ሰው ሕይወቱን አጥቷል። ከሊባኖስ መዲና ቤይሩት ወደ 1 ሰዓት ገደማ የሚርቀው የስደተኞች ሰፈር ዛሬ በእሳት ሲጋይና ጥቅጥቅ ያሉ ጥቁር ጭሶች ሲታዩበት እንደነበር ተገልጿል። 100 የሚሆኑ መጠለያ ድንኳኖች ጋይተዋል። የስደተኞች ሰፈር አመድ ሆኖ እንደቀረና ከሰፈሩ ጫፍ ላይ የነበሩት መጸዳጃ ቦታዎች ግን እንዳልተነኩ አንድ የአስቸኳይ ጊዜ አገልግሎት ሰራተኛ ለአሶሺየትድ ፕሬስ የዜና አገልግሎት ገልጿል። ከ1 ሚሊዮን በላይ የሚሆኑ የተመዘገቡ ሶሪያውያን ስደተኞች ሊቢያ ይኖራሉ። አብዛኞቹ በሁለቱ ሀገሮች ድንበሮች አጠገብ ባለው ቤካ ሸለቆ ይገኛሉ። ዋሽንግተን ፖስት ጋዜጣ በዘገበው መሰረት ዩናይትድ ስቴትስ ውስጥ ካለፈው ጥር ወር አንስቶ በፖሊሶች የተገደሉ ሰዎች ብዛት ከ2 ዓመታት በፊት ከተፈጸሙት ግድያዎች ጋር ከሞላ ጎደል ተመሳሳይ ነው። ባለፉት 6 ወራት ውስጥ 492 የሚሆኑ ሰዎች በፖሊሶች ተገድለዋል። ከተገደሉት ብዙዎቹ ጠብመንጃ ወይም ሌላ መሳሪያ የያዙ ነጮች ወንዶች ናቸው። ከተገደሉት 25 ከመቶዎቹ የአእምሮ ህሙማን ነበሩ። የጥቁር አሜሪካውያን ብዛት ከጠቅላላው ህዝብ 6 ከመቶ ብቻ ቢሆንም በፖሊሶች ከሚገደሉት ሰዎች 25 ከመቶ ናቸው። የፖሊስ መስሪያ ቤት አሰራሮችና ፖሊሲዎች እንዲሻሻሉ ጥሪ እየተደረገ ተቃውሞም እየተካሄደ ቢሆንም በፖሊሶች የሚገደሉት ሰዎች ብዛት አልቀነሰም። በግድያ ላይ እንዳሉ በግዳጅ ላይ እንዳሉ የሚገደሉ ፖሊሶች ቁጥርም ካለፉት 2 ዓመታት ወዲህ አልቀነሰም። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የራዲዮ መጽሔት ተጀምሯል።
ቀዳሚ መሰናዷችን ምርጥ የሳምንቱ ግጥም ነች።
ቀን ወረቱን ሮጬ ሮጬ ባልደርስበት ጮኬ ጮኬ ጆሮ ባጣ ሰነድ ስቤ ፋይል አውጥቼ ገሃድ ጥርሴን ውል ባወጣ እሪ ብዬ ባለቅስበት ተሟግቼ ባልረታበት እንዴ ብዬ ቆም ብዬ ባሰላስል ጋደም ብዬ ብመክርበት ኋላ ፊቴን ብበረብር ስጋ ነፍሴን ብሰፍርበት አላውሼ ብዘክርበት ስንት ምኔን አየሁና ስንቱን አጀብ ቃኘሁበት በግርምታ ታዘብኩበት እንደገና ተመልሼ ተከልሼ ተቀልሼ ስንክሳሩን ባገላብጥ የጊዜን ገጽ ብገልብበት በትገርም መክረሚያዬ ቦይ ዘመን ገደፍኩበት እንደገና ፊት ኋላዬን አየሁና የሩቅ ቅርቤን አሰብኩና ወይ ዘንድሮ ወይ ካቻምና ወይ ወቸ ጉድ ጉድ አልኩና በብርታቴ ባመነታም በድካሜ ኮራሁና በየነርቱን ጠየቅኩበት ቀን ወረቱን ታዘብኩና
ሳምንቱን ምርጥ ግጥም ቀደም ብለን ባስተዋወቅ ነው ከ26 ዓመት በኋላ መጽሐፉን ይዞ ብቅ ባለው እቁ ገጣሚ ሻለቃ ክፍሌ አቦቸር ግጥም ጀምረናል። ሁለተኛ ዘላለም ተሾመ
ደግመን ደጋግመን ነፍስ ይማር እንላለን።
ይዘው የተነሳው አላማ እንደምን ድንቅ ነበር አዲሱ።
አዎ፣ እነዚህን የተለያዩ የስፖርት ቤተሰቦች ለማስማማት
ወደ ነበረው ወዳጅነታቸው እንዲመለሱ ለማድረግ
አንድ ዘመቻ፣ የሰላም ምስረታ ዘመቻ ጀምሮ ነበር ዘላለም።
በታመመበት ጊዜ ኑዛዜውም
አላማዬን አደራ
ጅማሮዬን ፈጽሙልኝ ነውና ያለው።
አደራ ጥብቅ
ሰማይ ሩቅ እንላለን። እና ዛሬ ስለተጀመረው የሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን
ስናወሳ፣ አዎ፣ ዘላለምን በብዙ መልኩ እናስታውሳለን።
አንድም በተጫዋችነቱ
ከዚያም አልፎ አንግቦት ከነበረው ዓላማ አኳያ።
በዘንድሮ 34ኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዝግጅት ላይ
የኢትዮጵያውያን ማህበረሰብ ማዕከል በሲያትል አንዱ አስተናጋጅ ነው።
እንግዶቻችን አቶ መላኩ ሀብተ ጊዮርጊስ የቦርድ ሊቀመንበር፣
ከቦርዱ የተወከሉት ዋና ጸሐፊው አቶ ታያቸው ዘሩ የቶርናመንት ማለትም የውድድር ኮሚቴ አባል ናቸው።
የኢትዮጵያ ኮሚኒቲ ቀደም ብሎ የሰሜን አሜሪካ ስፖርት ፌዴሬሽን በአሜሪካ ከተሞች ውስጥ ከተሞችን መርጦ በሚያወዳደርበት ሰዓት ከቦርዱ ተወካዮች እንዲሁም ከታዋቂ ግለሰቦች እና ከንግዱ ህብረተሰብ ኢትዮጵያውያኖችን በማሰባሰብ አንድ ኮሚቴ በማቋቋም ሲያትል እንዲመረጥ ከፍተኛ የሆነ እንቅስቃሴ አድርጓል። ጥሩ ስራም ሰርቷል። በመጨረሻ እኛ ተመርጠናል። ከፌዴሬሽኑ ጋራ በቅርበት እየሰራ ይገኛል። ይህንን ጋሽ ታያቸው የበለጠ ያስረዳናል ብዬ እገምታለሁ። ከቦርዱ የተወከለና በዚህ በኮሚቴ ውስጥ ከፍተኛ አስተዋጽኦ እያደረገ ስለሆነ
አቶ ታያቸው ናቸው ከቦርዱ የተወከሉት። መልካም። እንግዲህ ከእርሶ ጋራ አቶ መላኩ ስለ ማዕከሉ ወይም ስለ ሴንተሩ እንቅስቃሴ የተነሳንበት የስፖርት ጉዳይ ስለሆነ፣ አቶ ታያቸው ምን እያደረገ ነው ታዲያ አዘጋጅ ኮሚቴው?
በዋነኛነት የእኛ ስራ ኦነራሪ ሆስት መሆን ነው፣ የክብር እንግዳ ተቀባይ። ቶርናመንቱ ወደዚህ እንዲመጣ የከተማው መንግስት፣ የከንቲባው ቢሮ፣ የካውንቲው መንግስት ይሄ ቶርናመንት ወደዚህ ከተማ ቢመጣ ብዙ አጋጣሚዎች፣ ብዙ እድሎች እንዳሉት ከተማውን በማሳመን ሹማምንቱን በማሳመን ትልልቅ ድርጅቶችን በማሳመን እንደ ስታርባክስ አይነት፣ እንደ ኡበር አይነት፣ እንደ ማይክሮሶፍት አይነቶቹን፣ እንደ ፖል አለን ድርጅት አይነቶቹን ለከተማችን ትልቅ ሞገስ ነው ብለን ፌዴሬሽኑን ወክለን እነኚህን ሰዎች የማሳመን ስራ መስራት የእኛ ድርሻ ነበር። በግለሰቦች ወይም ዝም ብሎ በአንድ ኮሚቴ ከሚደረግ ይልቅ ኮሚዩኒቲው ተሰሚነት፣ ታዋቂነት ያለው ድርጅት ስለሆነ የእኛ መኖር አግባብ እንዳለው ታውቆ በዛ ደረጃ ነው እንግዲህ ሆስት ሆኖ እንዲያገለግል የተደረገው።
ከውድድር አዘጋጅ ኮሚቴው እርሱ ያሉበት አንዱ ነው አይደለም?
በዋነኛነት ስራዎቹን የሚሰራው ፌዴሬሽኑ ነው። ነገር ግን እዚህ ከተማ ውስጥ የሚፈጸሙ ስራዎች ካሉ፣ የሚደረጉ ነገሮች ካሉ፣ ለምሳሌ ሜዳ ማዘጋጀት፣ ሆቴል መያዝ፣ ትራንስፖርቴሽን እንዲኖር ማድረግ፣ በሜዳውና በሆቴሉ አካባቢ የሚኖር የሻትል ሰርቪስ የሚያደርገው ሎካል አዘጋጅ ኮሚቴ ሆነ
የአካባቢ ወይም የከተማ
እንግዲህኛ ያዘጋጅ የሎካል አዘጋጁ ኮሚቴ አባሎች።
እርስዎ ከደግሞ ከኢትዮጵያ ኮሚኒቲ ተወክለው የሄዱ ነዎት?
ከኢትዮጵያ ኮሚኒቲ ተወክዬ የሄድኩኝ፣ ነገር ግን አንዱ የኮሚቴ አባል ሁኜ ነው የምሰራው። በየጊዜው የተደረጉትን ነገሮች፣ አዘጋጅ ኮሚቴው ያደረጋቸውን ነገሮች ለቦርድ አስታውቃለሁ። ኮሚኒቲው በንቃት ተሳታፊ መሆኑን።
የዚህ ኮሚቴ አባላት ኬት ነው የተውጣጡት? አሁን እርስዎ ከኢትዮጵያ ኮሚኒቲ በሲያትል ተወካይ ነዎት።
ሌሎችም አሉ። ለምሳሌ በከተማችን ውስጥ በዚህ ቶርናመንት የሚሳተፉ ሁለት የእግር ኳስ ቡድኖች አሉ። ዳሸን እና ባሮ የሚባሉ የነሱ ተወካዮች አሉ። በከተማችን ውስጥ ታዋቂ የሆኑ ግለሰቦች፣ የንግድ ማህበረሰቡ ሰዎች። አዘጋጅ ኮሚቴው እጅግ በጣም ሰፊ ነው። በተቻለ መጠን ሁሉንም የህብረተሰብ ክፍል የሚያጣቅስ እንዲሆን ጥረት ተደርጓል።
አሁን ይሄ ውድድር ውጤታማ ቢሆን ምስጋና ይኖራል። አንዳንድ ደግሞ እንከን ቢኖር ወቀሳ ወይም ደግሞ ጥያቄ ይኖራል። የዚህ ሁሉ ተጋሪ ናችሁ እናንተ? ይህን ሁሉ አብራችሁ ትጋራላችሁ? መልካምም ሆነ አሉታዊ
ከተማችን በሚመለከት የሚመጣ ማንኛውም አይነት ሞገስም ይሁን ወቀሴታ ይመለከተናል እንደ ከተማ ነዋሪነታችን።
ውድድሩ
በተጨማሪ ደግሞ ኢትዮጵያ ኮሚኒቲ ተጠይቆ ነው ይሄ ፌዴሬሽኑ ወደዚህ ከተማ እንዲመጣ ለማድረግ ጠንከር ያለ ጫና ሊያደርግ የሚችል በኮሚኒቲ ሆስት ቢደረግ ነው ተብሎ ነው ኮሚኒቲያችን ኢንቮልቭ እንዲያደርግ የተደረገ።
አስተናጋጅ ናቸው?
አዎ። ህጋዊ የሆኑ ጉዳዮችን የሚወስደው ፌዴሬሽኑ ራሱ ነው። ነገር ግን እዚህ ከተማ ውስጥ የሚከናወኑ ማንኛቸውንም ነገሮች ሁሉ እኛ እናደርጋለን። ዋና አስተባባሪ፣ ዋና አቀናባሪ ሆነን ነው የምንሰራላቸው።
ውድድሩን በተመለከተ የሳምንቱ ውድድር አንዳንድ እንከን ቢኖረው የቶርናመንቱ ወይም የውድድሩ አዘጋጅ ኮሚቴ ይወቀሳል ወይም ደግሞ ምስጋና ከሆነ ምስጋና ይሰጠዋል። በተናጠል ለምን ይሆናል? የቶርናመንት
በተናጠል አይሆንም። አዘጋጅ ኮሚቴው የሚደርስበትን ወቀሴታ ሁሉ አብረን እንቀራለን።
እሺ። አይ ጠበቅ ያረኩት በየአመቱ ከዚህ ፌዴሬሽን ጋራ አብረን ስለምንሰራ ሪፖርት ለማድረግ በየቦታው ስለሚሄድ የሚያጋጥመውን ነገር ነው እና በዚህ በነጋዴው በኩል በሜዳዋ ለመስተካከል የመሳሰለ ነገር ችግር ሲመጣ የውድድር አዘጋጁ ነው በቅርብ ከፌዴሬሽኑ እኮ እንግዳ ነው። እንደውም እናንተ ናችሁ ሰው ተቀብላችሁ የምታስተናግዱት እና የድንኳኑም ችግር የምኑም ችግር ወደ እናንተ መምጣቱ አይቀርም እና ለዚህ ነው ጠበቅ አድርጌ የጠየኩት። ምናልባት ከጨዋታው አስቀድመን ነው ይህን የምናወራው። ጨዋታው በሚካሄድበት ውድድሩ በሚካሄድበት ጊዜ ግን የሚያጋጥሙ ነገሮችን ምን እንዳጋጠመና መፍትሄ ለመስጠት ምን እንዳደረገ በስፍራው ተገኝተን የምናየው ይሆናል። ወደ አቶ መላኩ ልመለስ። አቶ መላኩ እስካሁን ያቆየሁት በቀጥታ የስፖርቱን ጉዳይ በሚመለከት ፕሮግራም ለመስራት ስለፈለግኩ ነው። የኢትዮጵያ ማህበረሰብ በሲያትል ረጅም እድሜ ነው ያለው። ስንት ዓመቱ ነው?
30ኛ ዓመታችንን አክብረናል።
እንኳን
አብሮ አደረሰ።
ዘንድሮ በ34ኛው ዓመታዊ ስፖርት በዓል ምን አዳዲስ ክንውኖች አሉ? እንደው ሰው ይሄ ፕሮግራም አለ የሚለውን ነገር ታውቁታላችሁ? አትሳያቸው እናንተ እንደ ውድድር ብቻ ሳይሆን የበዓሉም አዘጋጅ ናችሁ። የኢትዮጵያ ኮሚኒቲ ደግሞ ሆስት አስተናባይ እንግዳ ተቀባይ ነው እና ሁለታችሁም ትችላላችሁ። አቶ ታያቸው እንጀምሩ ብዬ ነው።
በጣም ብዙ ዝግጅቶች አሉ። ቅድም የጠቃቀስካቸው የአየር ኃይሎቹ፣ የቀድሞ የሃፓዎች፣ የሻምበል በላይነህ ጉዞ፣ የትምህርት ቤቶች ሪዩኒየን፣
የሻምበል ምንድን ነው?
ሻምበል በላይነህን ለማክበር በጣም ትልቅ ዝግጅት የሚያደርግ አንድ ግሩፕ እንዳለ ሰምቻለሁ፣ አውቄያለሁ።
የፌዴሬሽኑ የክብር እንግዳ ነው።
እንደገና ደግሞ አንድ ምሽት ለሱ ብቻ
አድሎ እንዳይሆንባቸው። ሻምበል በጣም ጎበዝ፣ ጥሩ አርቲስት ነው። ኢትዮጵያን የሚወድ ጎበዝ ነው። ብዙ ሰው ይወደዋል፣ ያደንቀዋል። ግን እንደው በተለይ ለሻምበል ብቻ ከሆነ እንዳያሟችሁ ብዬ ነው። መልካም፣ እሺ፣ ቀጥሉ።
ይህንን ኢትዮጵያ ኮሚኒቲ አይደለም የሚያዘጋጀው፣ ሌላ ቡድን የሚያዘጋጀው፣ ግን ካሉት ዝግጅቶች መካከል አንዱ እንደሆነ ስለማውቅ።
እሺ፣
በዚህ ላይ ለመጨመር ያክል እንግዲህ የኢትዮጵያ ኮሚኒቲ እንደነገርኩ የራሳችን ኮሚኒቲ ሴንተር አለን። በዚህ ውስጥ ከ300 ሰው የሚይዝ አዳራሽ አለን። ማን ማን እንደተከራየው ባላቅም ሳምንቱን በሙሉ አዳራሻችን መከራየቱንና አንድ ደግሞ ኮመርሻል ኪችን አለን። ኮመርሻል ኪችናችንም ሳምንቱን በሙሉ ቦክድ እንደሆነ እናውቃለን።
የንግድ ማከራጃ ማለት ነው።
አዎ።
እናንተም ንግድ ውስጥ ገብታችኋል?
አዎ። እንግዲህ ምልህ ራሳችንን ሰፖርት ማድረግ አለብን። ሞርጌጅ አለብን። በዛ ላይ ደግሞ የምንሰጠው አገልግሎት በጣም ሰፊ ነው። ቀደም ብዬ እንደጠቀስኩት
ለፌዴሬሽኑ ምን ታደርጋላችሁ ትርፍ ስታገኙ?
ፌዴሬሽኑ እኛ የሚያደርገውን ነገር ነው እየጠበቅን ያለ ነው።
እንዲህ አይነቱ ነገር ከዚህ ቀደም አጋጥሟል። ዲሲ ለምሳሌ ቢዘጋጅና አምስቱ ወይም አራቱ ቡድኖች ዝግጅቱን በሚያስተናብሩበት ወይም የቱርናመንቱ የውድድሩ ሎካል አዘጋጆች ቢሆኑ ከእነዚህ አባላት መካከል አንዱ ከተጫዋቾችም ይሁን ከነዋሪው በጎን የራሱን ንግድ የሚያካሄድበት ሁኔታ ተመልክተናል። ዲሲ ሆኗል ማለት አይደለም። በተለያዩ ስቴቶች ያጋጠሙኝ ያየሁት ነገር ነው። ይሄ ማነው ድርጅት እከሌ ነው ምንድን ነው እከሌ? አይ የዚህ ከተማ ተጫዋች ነው ደግሞም የቱርናመንት አባል ነው ይባላል። እና በአባልነት አባል በመሆኑ ብቻ አገሩ ላይ የራሱን ንግድ ካካሄደ ለፌዴሬሽኑ ብዙ ገንዘብ ከፍለው ድንኳን ተከራይተው ንግድ የሚያካሄዱ ሰዎች ንግዳቸው እየተወሰደባቸው ነውና የሲያትሉ የኢትዮጵያ ማህበረሰብ ያንን ነገር እየተሻማ ወይም እያረገ ነው። ምን እስቲ በደንብ አብራሩ።
እንግዲህ
ማን ልበል? አቶ ታያቸው?
አቶ መላኩ ይመልሱ።
እሺ አቶ መላኩ ይቀጥሉ። እሺ
አንደኛ ነን ፕሮፊት ኦርጋናይዜሽን ነን። የምናደርጋቸው ነገሮች በሙሉ በጣም በአነስተኛ በሆነ ገንዘብ የሚደረጉ ናቸው። ሁለተኛ ነገር ደግሞ ሰሜን አሜሪካ ስፖርት ሲያትል ስለሆነ አይደለም፣ ሁልጊዜም ይሄ የሚደረግ ነገር ነው። ዛሬ የጀመርነው ነገር አይደለም። አዳራሽ ማከራየት ወይንም ኪችናችንን ማከራየት ለሰርግም ለበዓልም ለሌላውም አባሎቻችን የምናከራየውና ገቢ የምናገኝበት አንዱ መንገዳችን ስለሆነ ከሌሎች ድርጅቶች የተሻማነው ነገር የለም ለማለት ነው።
ማከራየት ነው እንጂ ሌላ ንግድ አይደለም። የምታከራየው ወይም ምግብ አይደለም፣ መጠጣም የመሳሰል አይደለም።
አይደለም። እንደውም ከፌዴሬሽኑ ለተከራዩ በተለይ ምግብ አገልግሎት ለመስጠት ለተከራዩ ግለሰቦች ኪችናችንን በጣም ሚኒመም በሆነ ወይንም ዝቅተኛ በሆነ እንትን አከራይተን ለፌዴሬሽኑ እንዲያቀርቡ እያደረግን ያለ ነው።
በዘንድሮ ዓመታዊ በዓል የሕዝብ ግንኙነትን የሚመለከቱ ሥራዎች ምን ምን ይሆኑ?
የክፍሉ ኃላፊ ሳምሶን ሙሉጌታ ከአጀማመሩ ይነሳል።
የመክፈቻ ዝግጅት ልዩ የሚያደርገው ከአውሮፕላን ላይ ፓራሹት ጀምፐሮች ይኖራሉ። ኢትዮጵያን ባንዲራ ይዘው እንዲሁም የቴዲ አፍሮ ሙዚቃ እየተጫወተ ከወረዱ በኋላ ባንዲራችንና የሰፍንን ኦፊሻል ኳስ ለዘንድሮ ክብር እንግዳ ለሻምበል ያቀብሉታል። የዘንድሮ ክብር እንግዳ ሻምበል በላይነህ ነው። ፋንታ መኮንንን ጋብዘን ነበረ፣ እንዲሁም ፌይሳ ሌሊሳንን ጋብዘን ነበር። ግን በአንዳንድ ምክንያቶች ሁለቱም ሊገኙልን አልቻሉም። ፋንታ መኮንን በሚመለከት አይ ቲንክ የቪዛ ኢሹ አጋጥሟቸው
ቪዛ ማግኘት አልቻሉም እያልከን ነው?
ፌይሳ ደግሞ ከአንዴም ሁለቴ ሞክረን የሩጫ ኮሚትመንት አለበት መሰለኝ።
ውድድር አለው?
ውድድር ያለው መሰለኝ።
እሺ መልካም።
አሁን እንከታተላለን። ፈይሳን መጠየቅ
እሱን ለማግኘት። እሺ
ከቻላችሁማ በጣም ደስ ይለናል። እና እርዳታም በዚህ ላይ ማድረግ ይችላል።
ለአድማጭ መረጃውን ለማድረግ ለምን እንዳልተመቸው ወይም ሩጫ ላይ ነው ወይስ አይደለም የሚለውን ለመከታተል እንሞክራለን ማለታችን ነው እንጂ ለእናንተ ልናመቻች አይደለም። ብንችል ደስ ይለናል።
ይሄ ስፖርትና ባህል ፌዴሬሽን በተለይ በንግድ የሚገኘው ገቢ እቃ በሚሸጡ ሰዎችና ትንሽ ትርፍ በሚያተርፉ አንዳንዴም ለኪሳራ በሚዳረጉ ሰዎች ላይ ብቻ ከሚገደብ እንደ ትልቅ ድርጅት በዓለም ዙሪያ የሚደረጉ የስፖርት ውድድሮች እንደሚያደርጉት ከታላላቅ የንግድ ኩባንያዎች ጋር ትልልቅ ገቢ የሚያመጣ ባለሙያዎችን ቀጥሮ የማሰራት ልማድና አቅሙ ውሱን ነው የሚል ነበር። ዘንድሮ የተለወጠ ነገር ይኖር ይሆን?
አዎ፣ እንደምታውቁት ኡቨር የዘንድሮ ስፖንሰር ነው። እኛም ኮሚቴ አቋቁመን ይሄ ግሩፕ ስፖንሰሮች ለመፈለግ ተዘጋጅቷል እና የተጀመሩ ነገሮች አሉ። ምናልባት ለዘንድሮ ላይከናወን ይችላል፣ ግን ፎርሙላውን አውቀንበታል። እዛ ላይ ሳምንቱም ዝግጁ ሲቃረብ ብቻ ሳይሆን አመቱን በሞላ ትልልቅ ስፖንሰሮችን ለማምጣት ያሰብነው ነገር አለ። የቬንዲንጉን በሚመለከት ሁልጊዜም ያው ጥሩ ፕሮግራም ወይም ጥሩ ሰርቪስ ለማበርከት ነው አላማችን። እንዲሁም ሆኖ አንዳንድ ጊዜ የማያስተካክሉን ነገሮች ሁልጊዜ ይኖራሉና ስህተቶችን ሁልጊዜ ሳንገነዘብ አናልፍ። እነዛን ስህተቶች ለማረምና ለሚቀጥለው አመት የተሻለ የሆነ ለማድረግ ነው አላማችን እና ቶሮንቶ ላይ 80% ሁሉም ነገር ጥሩ ተካሂዷል። ግን በዛ ላይ አሻሽለን ደግሞ እኛም ሳንጎዳ ቬንደሮችም እንዲጠቀሙ ሰርቪስ ፕሮቫይድ ለማድረግ ተዘጋጅተናል።
ሌላው ደግሞ ቀደም ሲል ያነሳንልህ ሳምሶን የኢትዮጵያ ቀን ነው። በአብዛኛው የኢትዮጵያ ቀን ደግሞ የህዝብ ግንኙነቱ ሙሉ ስራ ነው። ሙዚቀኞችን ብዙ ጊዜ አይሳካም። የኢትዮጵያ ቀን ሙዚቃ ወይም መሳሪያ ይጎላል ወይም የሚያዘጋጅ የለም። ሜዳው ቶሎ አይለቅም። የተለያየ ችግር አለው። አንዱ ይሄ ነው። ሌላው የኢትዮጵያ ቀን ሲባል ዘፈን ብቻ ነው። ሌላ እንደው ኢትዮጵያን ጎላ አድርጎ የሚያሳይ ነገር ብዙ አይታይም። ይሄ የብዙ ሰው ጥያቄ ነው። እንደ አጋጣሚ እኛም እናንተን በቀረብን ቁጥር እናነሳዋለን። ይሄንን
የፒአር ኃላፊ ከሆንክ ጀምሮ አይ ቲንክ የኢትዮጵያ ቀን ከሳን ሆዜ ጀምሮ ሜሪላንድ፣ ቶሮንቶም የተሳካ ፕሮግራም አቅርበናል። አይ ቲንክ አንተ ሪፈር የምታደርገው በ2013 አካባቢ በሙዚቃው መሳሪያ አካባቢ ወይም በሳውንድ አካባቢ ትንሽ ችግር ነበርን። የዘንድሮ ደግሞ ፕሮግራም ኖርማሊ የባህል ፕሮግራም አለን። የባህሉ ፕሮግራም ደግሞ ካለቀ በኋላ ደግሞ የዘመናዊ የሙዚቃ ፕሮግራም ደግሞ አለን። እንደሱ ነው የሚመስለው። በመሀል ደግሞ ዘንድሮ አንዳንድ ውድድሮች ለማድረግ አሳብ አለን። ለምሳሌ ያህል የሚስ ኢትዮጵያ ዩኤስኤ ቢዩቲ ኮንቴስት ለማካሄድ
ቁንጅና ውድድር
አላማ አለን። እንዲሁም ደግሞ የኢትዮጵያን ፋሽን ዲዛይነሮች ሁለት መርጠን እነሱ መድረክ ላይ ወጥተው እንዲያሳዩ አስገብነታለሁ።
በነገር ላይ የኢትዮጵያ ቀን እኔ በኃላፊነት ካለው ጀምሮ ምንም ችግር አልነበረውም። አዎ ችግር አልነበረውም፣ ግን እንደሱ መከታተል ከተቻለ ለምሳሌ ባለፈው ዓመት ሩቅ ሳትሄድ ቶሮንቶ የነበረው የኢትዮጵያ ቀን ብዙ ተመልካች አልተደሰተበትም። አንድ ከሜዳው ውጪ ሩቅ ነው፣ ህዝቡ ያለው ደግሞ ሜዳ ውስጥ ነው እና ያ ኪሳራ ነው። ዘፋኞቹ እዛ ናቸው፣ አይታዩም። እንዴት ምንም ችግር እንከን አልነበረም ትለኛለህ ሳምሶን?
እሺ ታንክ ዩ ስላስታወስከኝ። ያለፈው ዓመት ስቴጁን ተርፉ ላይ ለመስራት አልቻልንም። ምክንያቱም ተርፉ
ይቅርታ ላቋርጥ ፈልጌ አይደለም፣ ምንም ችግር የለም ስላልከኝ ነው እንጂ ጌታቸውም ጠቅሶልኛል፣ ተርፉ ስቴጁን ሊሸከመው ስለማይችል የግድ እዛ ሆነ። ግን ያ በመሆኑ ለተመልካች አልተመችም። ነጥቡ ይሄ ነው በቃ።
ገባኝ። እሱ ላይ ተስማምተናል፣ ምንም ችግር የለም። ትንሽ ሰው ከተቀመጠበት ትንሽ ራቅ ብሎ ነበረ። ዘንድሮ ግን ባይዘ ያ ሀፕን እንዳያደረግ ስቴዲየሙን ጋር ስንኮናተር ስቴጁ መሀል ላይ እንዲሆን ነው እንትን ያሰብነው እና በቂ ሳውንድ ሲስተም ደግሞ ከራ የለን።
ለዛ ከሆነ እንግዲህ ጥሩ ነው።
ምናልባትም የመጨረሻው ጥያቄ መገናኛ ብዙሀን ጋር ያላችሁ ግንኙነት፣ በሳምንቱ ስነ ስርዓቶች ውስጥም የምታደርጓቸው በቦታው የተገኘውን ብቻ ሳይሆን ኢትዮጵያዊም በያለበት ለመድረስ የምታደርጉትስ ጥረት ምን ይመስላል?
ዘንድሮ ፕሮሞሽን ከፍ ባለ መልኩ ነው የያዝነው። እኛ በያዝንበት ሆቴሎች አዳራሽ ውስጥ ልዩ ልዩ ግሩፖች ወይም አሶሲዬሽኖች ስብሰባቸውን እንዳያካሄዱ በነጻ አዳራሽ እያመቻቸን ነው።
የህብረተሰብ ፍላጎት የያዙ ተቋማት መጥተው ያን እድል አጥተው የሚመለሱበትን ዘግበናል እና ይሄ ትልቅ አዎንታዊ እርምጃ ነው።
አዎ በነጻ ነው አዳራሹን የምናቀርበው። ያው በሁለት ሆቴል በሬድ ላይ እና በደብል ትሪ ኮምፕሊመንተሪ ሚቲንግ ሆሎች አሉን እና ፍርስት ከም ፈርስት ሰርቭ ላይ እያደረግን እነዛን አዳራሽ
መጀመሪያ የጠየቀ ነው የሚያገኘው።
አዎ ቢያንስ ወደ አንድ ስድስት ድርጅቶች ሰጥተናል።
በጣም ጥሩ ነው። አሉላ የጠየቀህን እንግዲህ ያው ከሚዲያ ጋር ደግሞ በቅርብ የመገናኘትና ምቹ ሁኔታን ለመፍጠር ለመጠየቅ ዝግጁ የመሆንን ነገር እንግዲህ ይህም ያንተ ስራ ነው እና ተስፋ አለን በዚህ በኩል ችግር እንደማይኖር
አይኖርም። እዛ ከደረስን በኋላ ማክሰኞ ወይም ሮብ ዕለት ፕሬስ ሪሊስ ፕሮግራም ለማዘጋጀት አስበናል እና እዛ ላይ ሚዲያዎችን ጠርተን ከኔም ጋር ከፕሬዚደንቱም ጋር ኢንተርቪው ለማድረግ የተዘጋጀ ነው።
አዲሱ ለአሁኑ አቶ ሳምሶንን አመስግነን አንተ በምትቆይበት በቦታው በስፍራው ተገናኝታቸው የሚኖሩ ሁኔታዎችን በተሻለ ቅርበት መረጃዎች እንደሚያቀብለን ተስፋ አድርጋለሁ። ግን ቅድም ያልከው ነው መቋጫው የሚሆነው። በዚህ ፕሮግራማችን ሰዓት ሰጥተን ደጋግመን እንጠይቃለን። በመሀል የመጥፋት አዝማሚያ ነበርና አሁን ለአድማጮች ማስታወስ እንፈልጋለን። ተጠያቂነታችሁ ፕሬዚዳንቱንም ቀደም ብለህ አነጋግርሃል። አቶ ሳምሶን ያን በማመቻቸት ጥሩ ስራ እንደሚሰሩት ተስፋ አድርጋለሁ። በጣም እናመሰግናለን። መልካም በዓል።
በጣም እኔም አመሰግናለሁ አቶ አሉላ እና አቶ አዲሱ። Yes, I am.
አሁን በመግቢያው ወደ አስተዋወቅ ነው ከታዋቂው ገጣሚ ሻለቃ ክፍሌ አበሽር ጋር ወደምናደርገው ቃለ ምልልስ ነው የምንሻገረው። ሻለቃ ክፍሌ አቦቸር ምስጢሯን ያልገለጠልን በሚል አዲስ የግጥም መድብል ለንባብ አብቅተሃል። ባለፈው ሳምንት እዚህ ዋሽንግተን ዲሲ አቅራቢያ የኪነ ጥበብ አፍቃሪዎች እንዲሁም በተለያዩ መድረኮች የሚታወቁ ባለሙያዎች ጨምሮ ብዙዎች በተገኙበት መጽሐፍህ ተመርቋል። እንኳን ደስ ያለ።
በጣም አመሰግናለሁ አሉላ። እንኳንም አብሮ ደስ አለን። ያው የጋራ ስሜት የጋራ እውነት ስለሆነ ለብቻዬ እና የብቻዬም አይደለም።
እስኪ መጽሐፍን ባጭሩ እናስተዋውቅ። 174 ገጾች ያሉት መጽሐፍ ነው። የቀደሙ ስራዎችም ተካተውበታል። ለቁ የሙዚቃ ንጉስ ለጥላሁን ገሰሰ የጻፍከው ምናልባትም ያን ዘፈን ለሚያውቁ ብዙዎች ልብ የማይጠፋውን በአካል ሳይፈተን በአካል ሳይነካ የማን ምንነቱ ግብሩ ሳይለካ እርግጥ በተፈጥሮ በወል ስም ይጠራል በቁም ነገር መድረክ ሰው ከሰው ይለያል የሚለውን ለጥላሁን ገሰሰ ዘፈን ከሰጠኸው ግጥም የተወሰደውን እናያለን። እስኪ በዚህ ሰዓት ለሚከታተሉን አድማጮች መጽሐፍን አስተዋውቀን።
በጣም አመሰግናለሁኝ። እንደሚታወቀው ኢትዮጵያ በእውነት አገሮች ሁሉ ከሚባሉ ወደ ውስጥ ጠልቀን በእምነትም በታሪክም ስናያት ለየት ያለ ታሪክ ያላት ግማደ መስቀሉን የተሸከመች የጽላተ ሙሴን ጸጋ የተጎናጸፈች የቃል ኪዳን ምድር አገር ነች። የሰብና እምነታችንም እንደ ሰው ህሊና እውነታችንም ከዚች አፈር የመነጨ ነው። የብዙ ብሔር ሰብ ክምችት የህብረ ጌጥና ሁበት የተላበሰች አገር በመሆኗ በዚህ አሁን በገለጽኩልህ መንፈሱ ውስጥ እስካሁን ታሪኳን ተአምሯን የሰማንባቸው የዘከርንባቸው ብዙ ነገሮች አሉ። ነገር ግን እምቅ ሴቷን ታሪኳን እንጂ ውደት ምስጢሯን ገና ያልደረስንባት በላዋ ላይ እሷ ኖራ የመጣንባት ኖረንም ሳናውቅ የምናልፍባት አገር በመሆኗ ይሄንን ለማስገንዘብ እና እቺ ምድር የማንም ያልነበረች በላዋ ላይ የተገኘን በአንድ ወቅትና በአንድ አካባቢ ተገኝተን ስምም ወግም ያወጣንላት ቋንቋም የፈጠርንባት አገር ነች። አዎ፣ ግጥም እንግዲህ ብዙ ሐሳቦች የተሰባሰቡበት ብዙ ዘርፍ የያዘ ነው። የተለያየ ሐሳቦችን በማህበረሰብ ህይወት ውስጥ ያሉት እውነቶችና ክስተቶች የሚገለጽበት ነው። ከዚህ ውስጥ አንዱን ግጥም አርዕስት ወስደህ አንድ መጽሐፍ ልትጽፍበት ትችላለህ። የታመቀና የታጨቀ ቋንቋና ሐሳብ ስለሆነ ያንን የማሰባሰቡ ስራ ይሄ መጽሐፌ ማዕከል ያደረገው የኢትዮጵያ ታሪክ ጭብጥ ሲሆን በዛ ውስጥ ማህበረሰብ በማንኛቸውም ዘርፉ በፍቅር በማህበራዊ ህይወት ባህሪ የሰዎችን እውነተኛ ባህሪ በአንድ ህብረተሰብ ውስጥ እንደ ሰው ሊኖረን የሚችላቸው ባህሪዎች በተለያየ መልኩ የሚገልጹትን አሰባስቤ ከእምነታችንም ጭምር እምነታችን በአንድ አገር ላይ ሊኖረው የሚችለው ግዴታም ውዴታም የእምነቱ ተገኝ እነዚህ ሁሉ አጠቃሎ የያዘ ነው።
ቀደም ብለህ የጠቀስከውን የመጽሐፉ ርዕስ ለመሆን የበቃችውን ምስጢሯን ያልገለጠልን የሚለውን ጨምሮ በርካታ ግጥሞች የተካተቱበት መድብልህ ሳር ሳንመዝ ሳንጎነጉን፣ ነገድ ሳንፈልጥ ሳንሸነሽን፣ አለት ቋጥኝ ሳንጠና፣ መንታ መንገድ ሳናቀና፣ ሳር ሳንነጭ ውሃ ሳንረጭ፣ ቃል አንደበት ሳይበሰና፣ በሰፋው ላይ ሳንጣበብ በቀናው ላይ ሳንጓበጥ እያልክ ትቀጥላለህ። ይበልጡን በአገር ላይ ያተኮሩ ናቸው በዚህ መጽሐፍ የተካተቱት ግጥሞች። በንግግርህም አሁን በውይይቱም የምታነሳው በአገር ጉዳይ ላይ ነው። ወትሮውንም በአገር ጉዳይ ላይ ያተኮሩ ናቸው የሚቀኑ ብዙ ጊዜ ወደዛ ነው የሚወስድ። እስኪ ስለ ግጥም አጻጻፍህ ባጭሩ ንገረን።
እንግዲህ ከህይወቴ ጋራ ከስራ ሙያ ጋራ የተዛመደ ብቻ ሳይሆን ወቅት የፈጠረው ግዴታ ነው በዚህ ጉዳይ ላይ እንዳተኩር ያደረገኝ። ወደ ስነ ጽሁፍ የገባሁበት ዘመን ኢትዮጵያ ፈተና ላይ በነበረበችበትና በውስጥና በውጭ ወረራ የተካሄደባት በውስጥም የመደብ ትግል ይካሄደባት ስለነበረ በተለይም በውጭ ወረራ ወቅት ለእናት አገር ህልውና አገር በተጠራበት ዘመንና ወቅት ላይ ስለሆነ ያን ወቅት በሚመለከት ሀገራዊ ጉዳይ ነውና ከሀገራዊ ጉዳይ ያለፈ ሁኔታዎች ለእኔ የሚታዩኝ አልነበረም። ምክንያቱም ወታደር ነኝ፣ እንደ ዜጋም እንደ ወታደር። ውትድርና በመሰረቱ ጣምራ ግዳጅ ያለበት ነው፣ እንደ ዜጋም እንደ ውትድርና ሙያም ማለት ነው። ወቅት አስገድዶኝ ነው ወደዚህ ሁኔታዎች ውስጥ እንድገባ ያደረገኝ። እንደዛም ሆኖ ግን ማህበራዊ ጉዳዮችን አካትቻለሁ በቀድሞ ስራዎቼም በመዝሙሮቼም በዘፈኖች ግጥሞቼም ከዚህ በፊት በአንድ ቀን ህይወት መጻፌም በእኔ ጋሻም አገራዊ ጉዳዮች ትልቁን አንጓ ያዙ እንጂ ብዙ ማህበራዊ ጉዳዮችን አዋዝቻለሁ በዛ ጽሁፍ። ይሄም ከዛ የተለየ አይደለም። እንደውም አሁን በአገሩ ውስጥ የመብት የነጻነትና የዲሞክራሲ ጥያቄ ወደ ሁለተኛ ደረጃ የተሸጋገረበት ዘመን ላይ ነው ያለነው አሁን። ስለዚህ በዚህ ጉዳይ ላይ ማተኮር ግድ ሆነብኝ።
መልካም። ወደ 61 የሚደርሱ ግጥሞችን እናያለን። አንዳንዶቹ የተለያየ ክፍሎች ያላቸው ቁጥራቸውን ከዛም ከፍ ያድርገዋል። ሞትህ የብቻ ሆኖ ምትክ አድርጓት አያውቅም። ሟቹን ገዳይ ምድርህን ከዚህ ጉድ ብዙ ሊያነጋግሩ ሊያወያዩ በሚችሉ ርዕሶች ይበልጡን ቀደም ብዬ እንደገለጽኩት በአገር ጉዳይ ላይ ያተኮሩ ግጥሞችን የቀደሙትን አንድ ቀንና የኔ ጋሻ የተባሉትን መጽሐፎችህን የህዝብ መዝሙርና እንዲሁም ለታወቀ ዘፈን የደረስካቸውን ግጥሞችህን ጨምሮ ሰፋ ባለ ውይይት ሸለቃ ክፍሌ አቦቸር መልሰን እንደምናገኝ ተስፋ አድርጋለሁ። ከመጽሐፍህ ለመተዋወቅ አጭር ውይይት ነው ያደረግነው። ቃለ ምልልሳችን ሰፋ ብሎ ይቀጥላል። ለአሁኑ ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ አሉላ፣ ይህን እድል ስለሰጠኸኝ እግዚአብሔር ያክብርልኝ።
አዲሱ ቀደም ብለን ያስተዋወቅ ነው ወደ ቢሮአችን ጎራ ያለውና በተለያዩ ርዕሰ ጉዳዮች ዙሪያ ሰፋ ያለ ውይይት ያደረግ ነው
ሙሐዘ ጥበባት ዲያቆን ዳንኤል ክብረት። እንኳን ደህና መጣህ ዲያቆን ዳንኤል።
እንኳን ደህና ቆያችሁ። አንተ ነው ምለው እንግዲህ አሉላ፣ ምናልባት አንተ ልሻል በኋላ ቆይቶ አንተ ነው የሚባለው። ዲያቆን ብለን አንተ አንድ ብዙ ጊዜ በተለምዶ እርግጥ ትልቅ ሰው ነው በተለይ በስራው በሙያው፣ ነገር ግን ለማቅረብም ከስልጣነ ክህነትም አኳያ አንተ ብንለው ቅር የሚለው አይመስለኝም።
ልክ ነው።
መልካም አሉላ፣
እንኳን ደህና መጣህ ብለናል። ዲያቆን ዳንኤል ክብረት፣ ወዲያ መጣህን ጉዳይ ከማንሳታችን በፊት ገና መንገድ ላይ እያለህ በሌለህበት ለሽልማት ብር በቅታል እንደተረዳሁት የኢትዮጵያ ማህበራዊ ሚዲያ ፊት አውራሪዎች ማህበር የሚል ነው። ስለ ሽልማቱ አውቀሃል?
ሂደቱን እከታተል ነበረ። መጨረሻ ላይ እንድትገኝ እንፈልጋለን ሲሉኝ ግን ወደ አሜሪካ ሄዳለሁ እና በእናንተ ቁራ መግኘት አልችልም ስል ሌላ ሰው ስጠን ብለውኝ ባለቤቴን ሰጥቻቸው ነበር እና እኔም እዚህ ከደረስኩ በኋላ ነው መሸለሙን ያወቅኩት።
እንኳን ደስ ያለ።
እንኳን አብረ ደስ ያለን። ሽልማት አስትቶ የሚያመጣ ምን ጉዳይ ለጠማምላ እዚህ የርዕሰ አድባራት ዲሲ ቅድስት ማርያም ቤተክርስቲያን ያዘጋጀው ፕሮግራም ነበር እና ለዛ ፕሮግራም ተጋብዤ ነበር የመጣሁት። ቀደም ብዬ ያስኩት ፕሮግራም ስለሆነ በ21ም ስለሆነበረ በዓሉ የእነሱ ሽልማት ደግሞ በ20 ነው። ስለዚህ እዛ ተካፍዬ ስለማልደርስ ነው ያንን የተውኩት።
አመጣትህን በጭረፍታ ሰምቻለሁ። ለቤተክርስቲያኑም ቀረቤታ ስላለኝ መረጃ ነበረኝ። ቀጣይ ጥያቄ ላሉላ ለንተርስትና እኔም የማስከትሉ ጥያቄ አለ።
መልካም። እንግዲህ ጸሐፊና መምህር ይዘህ ምናልባት ሰዓታችን ይገድበን ይሆናል። ጥያቄ መብዛት ነው ያለበት። ለመቆጠብ ግን እንሻማ። የሽልማቱ መንፈስ ስራህንም የሚገልጽ ይመስለኛል። የራስህ ብላግ አለ የምትጽፍበት አንድ መጠመሪያ ትሉታላችሁ አለ። በዛ ላይ ግን ማህበራዊ ትችቶችን፣ አገራዊ ጉዳዮችን፣ እምነት የሚመለከቱ ነገሮች ይጽፋል። ከዚህ ቀደም ያቀረብን በሌላ ጉዳይ ነው። መጽሐፍ ዋጋ የሚሰጥበትን ሁኔታ ማየት ትልቅ ነገር ነው። ክብር ሲሰጠው እና ዝርዝሩ ምንድን ነው? መመዘኛቸው እንዴት እንደሆነ የተሸለምከው ታውቃለህ?
እንግዲህ በኋላ ፕሮግራሙ ላይ እንደተከታተልኩት ከሆነ በተለያየ ዘርፍ የሚጽፉ የዚህ የማህበራዊ ድረገጽ ጸሐፊዎችን ነው ያወዳደሩት እና ህዝቡ በሰጠው ድምፅ ነው ነው እዛ ላይ የተባለው። እኔ የነበርኩበት የወግ በሚባለው ዘርፍ ነው፣ በዛ ዘርፍ ነው የተሸለምኩት። ጥሩ ነው ለእኔ። ከእኔ መሸለም በላይ እዛች ሀገር ላይ ሰዎች መሸላለም ወይም መከባበር ከመተቻቸት እና ከመወቃቀስ አሁን ወደ መከባበር መምጣት አንድ ትልቅ የባህል ለውጥ ነው እና ይህን ደግሞ ወጣቶቹ እያመጡት በመሆኑ ነው በጣም ደስ ያለኝ። ይህን የበለጠ ሊያደርጉት የሚገቡት በእድሜ የበሰሉት ብዙ ነገር ያዩት ነበሩ። አሁን ግን እሱን ወጣቶች ነው እያደረጉት። አዎ። እና ይሄ ደግሞ ሁለት ነገር ይሰጣል። አንደኛ የቁርሾ ተሳታፊዎች አይደሉም ማለት ነው። ወጣቶቹ ወራሾች አይደሉም፣ እሱን ትተውታል። ይሄ ትልቅ ነገር ነው። ነገሌ እንዲህ አድርገውናል፣ ነገሌ እንዲህ አድርግ፣ በዚህ ዘመን እንደዚህ ሆናል ከሚለው ወጥቶ ዋጋ ለሚገባቸው ነገሮች ዋጋ ወደ መስጠት ከተመጣ እሱም ደግሞ አንድ ትልቅ ለውጥ ነው። ይሄን ሽማግሌዎቹ ላይ የተነው ቢሆን ላይተላለፍ ይችላል ይሆን ወደ ወጣቱ ብለን እንፈራ ነበር። ወጣቱ ላይ ማየታችን ግን ተስፋ እንድናደርግ አዎ የሚያደርግ መስለኛል። የበለጠ ያስደሰተኝ እሱ ነው። የሰሩትን ልጆች ሳይ ወጣቶች ናቸውና ወጣቶቹ እንዲህ አይነት ነገር ከጀመሩ እንደ ሁሉ ግዜ ወጣቱ እንዲህ ነው እንዴ ከምንለው ወቀሳ የግድ መውጣት እንዳለብን የሚነግረን ይመስለኛል።
ታዲያ ምን ግባ አሰጠ ይሄ ለወደፊት ስራ ማለት እንግዲህ ዳንኤል ብዙ አርስት ላይ ተጽፋለህ ጎንተል የሚያረጉ የሚያስተምሩ የሚመክሩ አንዳንዴም ደፋር ጽሁፎች አነባለሁ በቤተ ክህነቱም ይሁን በቤተ መንግስቱ ላይ አንተ ልዩ የሚያረጋህ የቤተ ክርስቲያን ቀረቤታ ያለ አገልጋይ ሆነህ ግን በፖለቲካው በአለማዊ ፖለቲካም ገብተህ የሚመክሩ የሚገስጹ ጽሁፎች ታቀርባለህ። ያ እንዳለ ሆኖ አሁን በቅርብ የተሸለምክበት ወይም ያን የሸለመ ስብስብ ከዛ ምን ግባት አገኘህ ለወደፊቱ ስራ ምን ተቀማ?
እኔ ያየሁት ምንድነው አሁን ያለው ትውልድ አሁን ያለው የዘመኑ ሰው ወዴት እያመራ ነው ምን እየተከታተለ ነው የሚለውን ያየሁበት ነው። ሰዎች ለዛ ለጻፍኳቸው ነገሮች ዋጋ ሰጥተው ይሄ ነገር ዋጋ አለው ማለት ከጀመሩ አለ ትልቅ ነገር ነው ለኔ። ስለዚህ የበለጠ መስራት ያስፈልጋል ማለት ነው። አሁን ኢትዮጵያ ውስጥ እንደውም የኢንተርኔቱ መቆራረጥ እና እነዚህ መጥፋት እንዳለ ሆኖ ብዙ ሰው ይከታተላል። ጉግል የሚሰጠኝን መረጃ ሳየው አብዛኛው አይነት ተከታታይ ነው ኢትዮጵያ ውስጥ ነው። በጣም ለም ያለገጠ ቦታዎች ሲሄድ ይሄን ጽሁፍ እኮ አይተነዋል የሚሉ የገጠር ሰዎች ነው ያለው። ዛሬ ስልኩ ላይ ስለሆነ ሁሉም ሰው ያለው። ስለዚህ ይሄ አንድ ጥሩ ነገር ነው። ይሄን ነገር ወደ በጎ ብንጠቀምበት ይሄ ከመሰዳደፍ ከመዘላለፍ አውጥተን ይሄንን ዘመን የሰጠንን መሳሪያ ለበጎ ግንባታ ብንጠቀምበት ትልቅ ለውጥ ልናመጣ እንደምንችል አሳይቶኛል። እና ይሄ ነው ትልቁ የተማርኩት ከዛ ሂደት።
የጽሁፎችን መንፈስ የምታቀርባቸውን ከዚህ ቀደም በርካታ ጽሁፎች የተሰባሰቡ በመጽሐፍ መልክ የሚወጡበትን መልከት አድርጌ ያለሁኝ ካልተሳሳኩ ሶስት መጽሐፎች አሉ። ከዛ በኋላ የተጻፉ ሰባት ያየሁት የቀደመ ነው መረጃ። ሌላ ደጋግሞ ያነሳው አንድ ቃል አንተ በቀጥታ ወጣቶችን ባወደስክበት መንፈስ የምትሳተፍበት አለ። የበጎ ሰው የሚባል ሽልማት ድርጅት አላችሁ። በዛ ሽልማት ድርጅታችሁ ቀደም የገለጽካቸውን መንፈስ የሚያንጸባርቁ በጎ ሰው ስሙ ገላጭ ነው እና ለክብር ታበቃላችሁ። ዘንድሮም ቀጥለው ወጥቷል።
ነሐሴ 7 ይከናወናል።
እስኪ ስለ በጎ ሰው ትንሽ አጫውተን ሩቅ ላለ ነው ከሀገር ውስጥ ብቻ ነው ለክብር የምታበቋቸው ሰዎች በውጭ ያሉ ኢትዮጵያውያን የሚመለከታል ምን ታደርጋለህ?
እንዲሁም ጥያቄ ላይ ጣልቃ ገባ እንጂ አሉላ ዳንኤልን የዳንኤልን የበጎ ሰው ስራ ሳይ ከዚህ ሀገር የሸለማቸው ሰዎች አሉ። ምሳሌ ፕሮፌሰር ጌታቸው ኃይል ያንዱ ነበሩ። ከኢትዮጵያ የሚያደርጋሉ ምንድን ነው እዚህ ሀገርም እኛ ሰሞኑን ስናቀርብ የነበረው ሲድ ማህበረ ግዩራን ዘር ኢትዮጵያ የተሰኘ ድርጅት ከሱ ጋር አስተያየሁት እና የዳንኤልን ስራ በጣም ወደድኩት። እንደውም አንድ ጊዜ እናቀርበው እያልኩ ስንዋይ እና ይሄ በጣም ጥሩ ነው ሀገር ውስጥ አንድ መኖሩ በጣም የሚያበረታታ እና ለበጎ ነገር የሚነሱ ሰዎችን የሚያደፋፍር ነው እና አጀማመሩም ሁኔታውን ስ ነገር አሉላ
እኛ ዋናው እኔ ብቻ አይደለም ሌሎች ወጣቶችም ነው። ምንድን ነው ብዙ ጊዜ ለምሳሌ አሁን ያለው ትውልድ ያለፈውን ይወቅሳል። ከአምሳ ዓመት በፊት በአብዮቱ ዘመን የነበረውን ይወቅሳል። ወደኋላ ሂደን በንጉሳዊ ስርዓት ውስጥ የነበሩት ሰዎች ይወቅሳለን። አንዱ የፖለቲካ ማህበረሰብ ይለውን ይወቅሳል። ውስጥ ያለው ውጭ ሀገር ያለውን ይወቅሳል። መንግስት ተቃዋሚውን ይወቅሳል። ተቃዋሚው መንግስትን ይወቅሳል። እና አሁን ልጆቻችን እየተማሩ ያሉት ነገር ምንድነው? ወቀሳ ብቻ። እዚህ ሀገር ምንም ጥሩ ነገር የተሰራ እንዳይመስላቸው እየሆነ ነው። ማህበራዊ ሚዲያውን ሲከፍቱት ወቀሳ ነው የሚያዩት። ቴሌቪዥን ሲከፍቱ ያለፈው መንግስት ሲወቀስ ነው የሚሰሙት። የውጭ የሚተላለፉት ሲከፍቱ የሀገር ውስጥ ሲወቀስ ይሰማሉ። ይሄ ምንድነው ታዲያ? ሀገር የሁሉ ተወቃሽ ሰው ባለበት ምን ሊሰራ ይችላል ብለው ተስፋ ወደ መቁረጥ እንዲሄዱ ነው የተደረገ ያለው። ሰው ደግሞ ከፊቱ የሚያየው ነገር ይፈልጋል። ይሄ የሰው ተፈጥሮ ነው። ኢትዮጵያዊ በመሆን ባለመሆን የሚመጣ አይደለም። አበበ ቢቂላ የዛሬ 50 ዓመት አካባቢ የማራቶኑን ድል ባያመጣ ኃይለ ገብረስላሴ የሚባለው ሰው ላናገኘው እንችላለን። ዛሬ ያሉት ሯጮች ዝም ብለው አልመጡም። እነሱ የሰበሩት አጥር ነው እነዚህ ሁሉ ዛሬ እንዲሮጡ ያደረጋቸው። ስለዚህ የነዛ ሰዎች ታሪክ ቢነገር እነዚህ ሌሎች በጣም ብዙዎችን ነው እንድናፈራ መንገድ የሚያሳየው። አሜሪካ ብንመጣ ብዙዎቹ አደባባዮቻቸው በዚች ሀገር ትልቅ ስራ በሰሩ ሰዎች የተሞሉ ናቸው። እነ ኦባማ እኮ በአብርሃም ሊንከን መጽሐፍ ቅዱስ ሲምሉ ምክንያት አላቸው። የኋላውን ከፊቱ እያስተሳሰሩት ነው። እነሱ የኋላውን ባሰቡ ቁጥር ቀጥሎ የመጣው ትውልድ ደግሞ እነሱን ያስባል። ስለዚህ እንዲህ ነው እየተመሰረተ የሚሄደው። ምንድነው የሚባለው? እንደውም የታሪክ ባለሙያዎች የሚሉት ሰው እና እንስሳን ከመለየው ነገር አንዱ እንስሳት ትዝታና ታሪክ የለው። አሁን ያለው አህያ ባዷ ጦርነት ከተሳተፈ አህያ ምንም የወረሰው ነገር የለም። እኛ ግን ባዷ ጦርነት ከተሳተፈ ሰዎች የወረስነው አለ።
ታሪክ አለ
እዛ ላይ ነው የተመሰረተው አሁን ያለ ነው። ስለዚህ ይሄ ከእንስሳት መለየን ትልቁን ነገር ልናጣው አንችልም። ይሄ እየጠፋ ሲመጣ ምንድነው ማድረግ ያለብን? አሁን እንዲያርጉ በማለት ለውጥ አይመጣም። ስለዚህ የሚያደረግ ያለበት እናድርገን እናሳይ። ሰዎች አሉ፣ ሰዎች ሊማሩባቸው የሚችሉ በመማሪያ መጽሐፎቻችን እኮ ሊገቡ የሚችሉ ሰዎች አጣን። ኢትዮጵያ ውስጥ ብዙ የመማሪያ መጽሐፍ ተወጥተው እኛ በብዙ ሰዎች ህይወት ታሪክ ተመረን፣ ልጆቻችን ግን የሚማሩበት ሰው ጠፋ። ይሄ ሲባል አይ ይሄማ የእነንትና ወገን ነው ይባላል። የዚህኛው ታሪክ ይሄ የእነንትና ወገን ነው ይባላል። ስለዚህ በማን ይማሩ ልጆቻችን?
ቸው በስራው የሚለካ
አሁን አንዳንድ የመማሪያ መጽሐፍቱን ብታዩ የኢትዮጵያውያንን ማስገባት እየከበደ ምክንያቱ ወይ እነንትና ወገን ነው እየተባለ ስለትችግ የውጮቹን ታሪክ የመማሪያ መጽሐፍ ውስጥ ታገኛለች። ይሄ ከባድ ነው። ስለዚህ ሰው አገር የሌለው እንዲመስለው እየሆነ ነው። እና እንጀምረውና እስቲ እንሂድ ሰዎችን መሸለም ማክበር። አንደኛ እነዚህ ሰዎች ረግመው አይሄዱ። ይህን ሁሉ ሰርተን ይህች ሀገር ለእኛ ቦታ ትሰጥም ሲሉ ልጆቻቸው መስማት የለባቸውም። ሁለተኛ ደግሞ ሰው መኖሩን ልጆቻችን ይሁን እኔም እንደገሌ ያለው ሐኪም፣ እንደገሌ ያለው ሳይንቲስት፣ እንደገሌ አይነት ጋዜጠኛ፣ እንደገሌ አይነት ሯጭ እሆናለሁ ብለው ይነሱ። ይህንን እኛ መስራት አለብን ብለን ነበር የዛሬ 5 ዓመት የጀመርነው። እና በእውነት በጣም አንዳንዶቹ ሰዎች እኮ እናገኛቸው ሊያልፉ ነበር። እንደነ ማነው የዚህ የስፖርት አሰልጣኙ አሁን ወልደ መስቀል ኮስትሬ ሳናከብራቸው ሊያልፉ ነበር። ኢትዮጵያ ታሪክ ላይ የደከሙትን ሰዎች ሳናገኛቸው ሊያልፉ ነው። ብዙዎቹ ሰዎች ሳናገኝ አርፈዋል። እኛ ከሸለምናቸው ከተወሰነ ጊዜ በኋላ አርፈዋል። ይሄ ማለት ቢያንስ እነዚህ ሰዎች ደስ ብሏቸው ብዙዎቹ ተናግረዋል። እኛ መንግስት ቢሸልመን ትልቅ ሰዎች ቢሸልመን አይገርመንም። ግን ወጣቱ ትውልድ እኛን ማሰብ ከቻለ ስለዚህ አልሞትንም ማለት ነው። እኛስ በቃ ከዚህ በኋላ የሚያስታውሰን የለም ብለን ነበር። ለካ የሚያስታውስ ትውልድ አለ ብለው ብዙዎቹ በደስታ ነው የተነሱት። አንዳንዶቹ ደግሞ አይታወቁም ነበር። አባባ ተስፋዬ እኮ ተረስቶ ነበር። የኢትዮጵያ ቴሌቪዥን ከወጡ በኋላ ተረስቶ ያ ሽልማት መልሶ ሲያመጣቸው ነው አባባ ተስፋዬ የሚባሉን ሰው መልሶ ከቀጣው ትውልድ ጋር መገናኘት ቻሉት። እና ይሄ ነው የእኛ ትልቁ ጭንቀት የነበረው። በእውነት በተወሰነ መልኩም ውጤት ማምጣት ተችሏል። ዘንድሮም ለ5ኛ ዓመት የተዘጋጀ ነው።
ወደ ጽሁፎች እንግባ እስኪ። በበርካታ ርዕሰ ጉዳዮች ላይ ተጽፏል። ቀደም ብለን እንደጠቀም ነው በእምነት፣ በማህበራዊ ጉዳይ፣ በባህል፣ በፖለቲካ ትርምሱ በነበረ ሰዓትም በፕሮግራማችን ቀርበ ሰዎች በጭንቀት በውጥረት ውስጥ ሳሉ መንገድ የሚያሳዩ አሻግረው ማየት የሚችሉባቸው ሀሳቦችን ከሚፈነጥቁ ሰዎች አንዱ ሆነ ቀርበ የበኩልን ሀሳብ ሰጥተሃል። ይሄ ቅድም እንደገለጽከው የሚያበረታታውን ጠንካራውን አርያ የሚሆነውን አዲሱ የሰራውን የሚቀጥለው የሚረከበውን የምታደርጉትን ያህል በሚዛን መተቸትም ማህበራዊ ትችትም አግባብ ነውና ደፍረህ የምትጽፍበት ነገር ይታያልና ይሄ በቀጥታ መናገር፣ በቀጥታ የሚያምኑትን ለበጎ ዓላማ ማድረግ ከየት መጣ? እንዴት ተቻለ?
ምንስ አስከተለብን?
ጀምር ነገር ግን ሙሉን ማንዘልቀው አንድ ጥያቄ ለወርወር ስለ ሀሳብ ነው። ወጣቶች የሚበዙበት አገር ላይ ነው ያለ ነው። ዓለምም ያን ገጽታ እየተላበሰች ነው ያለችው እና የሚቀጥሉት ሁኔታዎች የሚመጡ ከቴክኖሎጂ ባሻገር እንኳን ብንመለከት ሀሳብ ነው መነሻቸው። ሀሳብ በነፃነት ሊወጣ ሊፈልቅ የሚበረታታበት አገር መሆኑን እርግጠኛ አይደለሁም። ኢትዮጵያ በብዙ ምክንያቶች አንድ ብቻ ላይሆን ይችላል። ያን ሀሳብ አፍላቂነት የሚያበረታታ ሁኔታ ላይ መጽሐፍ ከሀሳብ ጋር ስለሚያያዝ ነው በቀጥታ አንተ ያንንም የምትፈቅድ የምትደግፍ ሌሎችን የምታበረታታ ስለሚመስለኝ ነው። ቀደም ብለን በተነጋገርናቸው በሰራቸውም ስራዎች ሌላ ቀን የሚቀጥል የሚሰማ ምን ትለናለህ?
ለነኝህና ለቀሪው ወደ ቢሮአችን ጎራ ያለውና በተለያዩ ርዕሰ ጉዳዮች ዙሪያ ሰፋ ያለ ውይይት ካደረግነው ከዲያቆን ዳንኤል ክብረት ጋር በቀጣይ ፕሮግራማችን እንመለሳለን። ዲያቆን ዳንኤል ክብረትን እናመሰግናለን። በነገራችን ላይ አድማጮች ታዲያ ቃለ ምልልሱን ሙሉን በጊዜው የተላለፈውን በድረ ገጻችንና እንዲሁም በፌስቡክ ገጻችን ላይ ማግኘት ትችላላችሁ። የንጉሥ ያክሊሉ መስኮት
ሊከፈት ነው።
መጽሐው ዛሬ ያለቀ ነው ያለም ንጉሥ ያዲሱ።
አዎ በአተክረምት ይለዋል እርሱ። ሰላም ንጉሴ።
ሰላም እንዴት ሰነበትክ ንጉሴ?
አሉላና አዲሱ እናንተንም የሬዲዮ መጽሔት ፕሮግራም አድማጮችንም እንኳን ለበዓተ ክረምቱ አደረሳችሁ ይያልኩ መልካም ምኞቴን እገልጻለሁ። ነገ ሰኞ ሰኔ 26 ቀን በበልጎ ወራት በጸደይ ምትክ ክረምት ገባ ተተካ ማለት ነው። ግዕዙ ከረመ ከረመ ይለዋል። ከሰኔ 26 ቀን እስከ መስከረም 25 ቀን 2010 ዓመተ ምህረት ድረስ ለሶስት ወር መክረም ማለት ነው። በዓተ ክረምት የክረምት መግቢያ መምሬ ዘነበ ወሰኔለህ ይባላሉ። በሰሜን ሸዋ ደብረ ብርሃን በጤፍና በማር ንግድ የሚተዳደሩ ናቸው። ክረምቱ እንዴት ይመስልዎታል ዘንድሮ? ዝናብስ ከመቼ ጀምሮ ቢጥል ጥሩ ነው አልኳቸው።
አሁን እንግዲህ ከአባ ገሪማ በኋላ ቢጥልልን ፈቃዱ እግዚአብሔር ነው። አባ ገሪማ ማለት ሰኔ 17? አዎ ሰኔ 17። ከሱ ጀምሮ ቢጥል ጥሩ ነው።
መልካም ነው።
እስከ መቼ ድረስ?
እንግዲህ ሐምሌ ነሐሴ
መስከረም
ድረስ።
አዎ
ቢጥል ፈቃዱ እግዚአብሔር ነው እንጂ ይህን እንፈልጋለን።
እርስዎ እንግዲህ የህልም ንግድ ስራ ይሰራሉና እንዴት ነው? ምን ተስፋ እናርግ? በ2010 ዓ.ም በዚህ በጤፉ በሌላ ሌላውም በጥራጥሬው
ሁሉ ነገርም ወልቷል። ጤፉም ማንኛውም ዘንድሮ በደንብ ሊሆ ነው። ባቄላ ብቻ ነው ደጋ የሳተው። ባቄላ ደጋው ብርድ መታው፣ ቆላው ግን ደህና ነው። ጤፍም እንደልብ ነው። አሁን ደግሞ ዛሬ አሁን ግን ሞት ፀሐይ ተሆነ ጤፍና ስንዴ አቦ ብላቱ ይሆናል
ነው።
አዎ
ስለዚህ ተስፋ አለን ማለት ነው 2010።
በጣም ምንም አይደለም። ጤፍና ስንዴ የሚጠፋው አሁን የግንቦቱ ዝናብ ከክረምቱ ጋራ ሲቀላቀል ብቻ ነው። አሁን ደረቅ ሆኖ ሲገባ አቦ ብላት ነው።
አቦ ብላት ማለት
ጥሩ ነው ማለት ነው።
ጥሩ ነው ማለት ነው። ጥሩ ነው።
መጽሐፍተ ሊቃውንት ምድርን በለምለም ጉበት ይመስሏታል። ጉበት ስትታመም የምታስከትለውን የጤና ጉዳት፣ ጤና ስትሆን ደግሞ የምታስገኘውን ጥቅም እየተነተኑ ምድርም ስትለመልምና ስትደርቅ በበልጉ ባለፈው በጸደይ ወቅት በምድር ላይ የነፋስ ባህሪ እንደሰለጠነ በዚህ ከዛሬ ጀምሮ በገባው ክረምት ላይ ደግሞ የውሃ ባህሪ ይሰለጥናል፣ ይደረጃል ይላሉ ሲያስረዱ። ስለዚህ ምድር ዛሬ እንዲህ እንዳሁኑ የሚገጥማትን ብርቱ የድርቅ ፈተና ይተነትናሉ። ገበሬው 9 ወር ሙሉ ሲያንቀረቅባት ቆይቶ በዚህ በክረምት ወቅት ፋታ እንደምታገኝ ያስረዳሉ። ጤፍ ዘርቶ ጤፍ፣ ስንዴ ዘርቶ ስንዴ እንዲያገኝ፣ ከተክል ውስጥ ደግሞ ዘሩ ከውስጡ የሚገኝ እንደ ዱባ እንደ ቅል ያለውንና ስሩ ከታች የሚገኘውን እንደ ሽንኩርት እንደ ድንች የመሳሰለውን እንድታበቅል ታዛለች። ዘሩ ከጎኑ የሚገኘውን እንደ ባህር ማሽላ በቆሎ እንደ ባቄላ ያለውን እንዲሁም ደግሞ ዘሩ ከራሱ ካናቱ የሚገኘውን እንደ ገብስ እንደ ማሽላ ያለውን ትሰጥ ዘንድ ታድላለች ምድር። ማሽላና የባህር ማሽላ በቆሎ ይለያያል። የባህር ማሽላ ካናቱ ነው የሚያፈራው። ምን ቀረ ታዲያ? በጥፍር የሚቀጩትና የሚለቀሙትስ እነ ወይን እነ ትርንጎ፣ በማጭድ የሚታጨዱት እነ ገብስ እነ ስንዴስ፣ በመጥረቢያ የሚቆረጡት ዋንዛና ዝግባስ? ዲያቆኑ እግዚአብሔር ለምድር ፍሬዋን ይሰጣት ዘንድ ስለ ምድር ፍሬ እንማልዳል እንላል አመቱን ሙሉም የወንዙን ውሃ እግዚአብሔር እስከልካቸውና እስከወሰናቸው ይመላ ዘንድ ይማጸናል። በሉ መጪው የክረምት ወቅት በሁሉም መስክ ብሩህ እንዲሆን ተመኝቼ ለዛሬ መስኮቴን እዚህ ላይ ልመልስ።
ቻችን
ጻፉልን ደውሉልን
የስልክ ቁጥራችን እናስታውስ 202205994 ዩስት መስመር 14
ኢሜል horn@voenews.com ብላችሁ ጻፉልን።
ደብዳቤ ለአሜሪካ ድምጽ ራዲዮ የአማርኛ አገልግሎት የራዲዮ መጽሔት አዘጋጆች
330 ኢንዲፔንደንስ አቨኑ ሳውዝ ዌስት ዋሽንግተን ዲሲ 20237 ላኩልን።
አሁን ወደ ማጠናቀቁ እናቀና ነው።
አሁን የዜና ማጠቃለያ ይነበባል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ዛሬ ማሊ ላይ የተካሄደውን ክልላዊ ጸረ ጂሃዳውያን ኃይል የመመስረቱን ጉባኤ በንግግር ከፍተዋል። አሸባሪነትን ለማጥፋት ፈረንሳይና ምዕራብ አፍሪካ ተባብረው መስራት አለባቸው ብለዋል። እነዚህ አሸባሪዎችና ነፍሰ ገዳዮች በየዕለቱ ይገጥሙናል። ስማቸውንና ምስላቸውን መርሳት ይኖርብናል። ነገር ግን ተባብረን እነሱን ማጥፋት አለብን ሲሉ ማክሮን አስገንዝበዋል። የብራዚል ፖሊስ ኃይል ለሶስት አስርተ ዓመታት ያህል ሊገኝ ያልቻለውን የሱስ አስያዥ እጽ ማሸጋገር ቁንጮን እንደያዘ አስታውቋል። ሉዊስ ካርሎስ ዳሮቻ ላለመያዝ ሲል መልኩን በቀዶ ጥገና ለውጦ ሲኖር እንደነበረ ባለስልጣኖች ገልጸዋል። ቪክተር ሉዊስ ደ ሞራይስ በሚል ስም ሲኖር የቆየው ዳሮቻ የሰፊ ዓለም አቀፍ የኮካይን ህገ ወጥ ዝውውር ኃላፊ መሆኑን ባለስልጣኖች ያምናሉ። ዳሮቻ በቦሊቪያ፣ በኮሎምቢያና በፔሩ ደኖች የሚያመርተው ኮካይን በዩናይትድ ስቴትስና በአውሮፓ ይከፋፈላል። በብራዚልም ዋናው አከፋፋይ እንደሆነ የብራዚል ባለስልጣኖች ገልጸዋል።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19፣ 22 እና 25 ሜትር ባንዶች የሚያሰማውን የአንድሳት ዝግጅቱን እዚህ ላይ በቃ።
ነገ ሰኞ በመደበኛው ፕሮግራም 3 ሰዓት መልሰን እንገናኛለን
ከአቀናባሪያችን ንጉሡ ታምሬ ጋር።
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደንን። ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.